ከትምህርት መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል በገንዘብ መፍሪያ የተደረሰውን የሀፓና ስፖርት በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ትረካ ክፍል 10 አሰምተን የተቀላቀለ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ያፓና ስፖርት እውነተኛ ታሪክ በገነነ መኩሪያ አዲስ አበባ 2006 ዓመተ ምህረት ከፈል 10 ምዕራፍ 14 የቱርክ ሽሽት። የአብዮት ጠባቂዎቹ አራቱን ሰዎች የሚከታተሏቸው አይመስልም። ነገር ግን በቆረጣ እያዩአቸው በመንደር ውስጥ ወደ ላይና ወደ ታች ይላሉ። አራቱ ሰዎች አንድ ሰፈር ናቸው። መኖሪያቸውም ፊት ለፊትና ኩታ ገጠም ነው። አብዮት ጠባቂዎቹ አራቱን ሰዎች ማናገር ፈለጉ። አንደኛው እንደምን ዋላችሁ አለ። ደህና። ምን ነው ተሰብስባችሁ ቆማችሁ? ጨዋታ ይዘን ነው። ቤት ገብታችሁ አትጫወቱም? እንገባለን። አብዮት ጠባቂዎቹ የሚፈልጉት አራቱ ሰዎች ከአራቱ አንደኛው ነው ታዋቂ ኳስ ተጫዋች ወደ ቤታቸው እንዲገቡ ነው። ይዘው መሽቶ ላይን ያዝ ብሏል። አራቱ ሰዎች ቶሎ ወደ ቤት አልገቡም። ሰንጋተራ ሆቴል ውስጥ ከረምቦላ ሲጫወቱ ቆይተው ከዚያም እያወሩ ወደ ሰፈራቸው እየመጡ ነው። ቦታው ከቡናና ሻይ መስሪያ ቤት ፊት ለፊት ወደ ውስጥ በሚያስገባው መንገድ 04 በሚባለው ቀበሌ ነው። የተጣደፉትና በፊታቸው ላይ ልዩ ባህሪ የሚታይባቸው አብዮት ጠባቂዎቹ ተመልሰው መጡ። አራቱ ሰዎች ጋር ደረሱ። ከመሃላቸው የሚያውቁትን ስም ጠሩ። መሐመድ አሉ። አቤት። ስፖርተኛ ነህ አይደል? አሁን ጊዮርጊስ አይደለም የምትጫወተው? ትክክል። ስፖርተኛ እኮ አያመሽም። ቶሎ ገባለሁ። ብትገባ ጥሩ ነው። ምን አልከኝ? መሽቷል ነው ያልኩህ። መሐመድ አህመድ ይባላል። ብዙዎቹ የጊዮርጊስ ደጋፊዎች ቱርክ በሚል ቅጽል ስም ነው የሚጠሩት። ቱርክ 1960ዎቹ ጀምሮ ከህፃናት ቡድን አንስቶ ለክለቡ ተጫውቷል። በክለቡም ታዋቂ ተጫዋች ነው። በመንደሩ ደግሞ ዝነኛ ነው። ጊዮርጊስ ስለምጫወት እንደ አምባሳደር ነው በሰፈር የምታየው ይላል። ዛሬ እዚያ ሰፈር ውስጥ አብዮት ጥበቃዎቹ መሐመድን ጨምሮ ሶስቱን ጓደኞቹን በዚህ ሁኔታ ተሰብስበው ማውራታቸውን አልወደዱትም። መሐመድም ቢሆን የሰዎቹ መመላለስ ደስ አላለውም። ላለፉት ጊዜያት ደግሞ እዚሁ ሜክሲኮ አካባቢ የመይሶንና የኢሃፓ ሰዎች ናቸው እየተባባሉ ይመታቱ ስለነበር ነገሮቹ እነሱ ጋር የደረሰ ይመስለዋል። ግድያ በየቦታው አለ። ጠመንጃ ያነገበውን ሰውዬ ሲያየው አፈሙዙ ላይ ሞት እንዳለ ተጠርጥሯል። አንደኛው እንዲያውም አቀባብሎ ነው የሚሄደው። የአብዮት ጠባቂዎች በእንዲህ አይነት ሁኔታ በሰፈር ውስጥ መመላለሳቸው የተለመደ ቢሆንም የዛሬው ሁኔታቸው ደስ አላለውም። ሰዎቹ ተጫቁለዋል፣ ደግሞም ተጣድፈዋል። እዚህ ሰፈር ውስጥ የሚፈልጉት ሰው ይኖር ይሆን ብሎ ገመተ። ከጥቂት ሰዓታት በኋላ ሊተኩሱ ይችላሉ። ወደ ቤት እንዲገቡ አስጠንቅቀዋቸዋል። ግቡ ካሉ ቶሎ መግባት ነው፣ ካለበለዚያ ጥሩ ላይመጣ ይችላል። መሐመድ መሳሪያ አይወድም፣ ለጥይት ግን አዲስ አይደለም። አንድ ቀን እንደዚህ ሆነ። ጊዜው 1964 ዓመተ ምህረት ነው። ጊዮርጊስና መቻል ከባድ ጨዋታ አላቸው። መንግስቱ ወርቁ ለመቻል ተከላካይና በረኛ አስቸጋሪ ነው። አንዳንድ የመቻል ደጋፊዎች መንግስቱን እንገልሃለን ብለው ይዝቱበታል። ተጫዋቾቹ ብሉ ናይል ሆቴል ተቀምጠዋል። ቱር የተከሰተውን ጉዳይ እንዲህ ያስታውሳል። 12 ሰዓት ሲሆን ነፋስ ለመቀበል ወጣው። ተመልሼ ስመጣ የሆኑ ሰዎች ይኸውና እያሉ ጥይት ተኮሱብኝና ወደቁ። ሰዎቹም አመለጡ። እኔም በሕክምና ተረፍኩ። ክስ ተጀመረ። ሰዎቹ አልተያዙ፣ ዘራፊዎቹ ናቸው በሚል ተደመደመ። እኔ ከመንግስቱ ወርቁ ጋር ስለምመሳሰል እሱን ያገኙት መስሏቸው ነው የተኮሱብኝ ይላል። ቱርክ ከተፋው ውስጥ ጥይቱ ሳይወጣ ለሰባት ዓመት ኳስ ተጫውቶበታል። ያኔ ሞትን አምልጦታል። ዛሬ ግን እነኛ አብዮት ጥበቃዎች እየተመላለሱ ነው። ምን አስበው ይሆን በሚል ግምት አብረውት ከቆሙት ወዳጆቹ ጋር ተነጋገረ። ሆኖም ከጓደኞቹ አንዱ አንዳንዴ አብዮት ጠባቂዎች ትንሽ ነገር ያከብዳሉ በሚል ለማስጠንቀቂያቸው ትኩረት አልሰጡትም። ትንሽ እዚያ ቆመው አወሩና ቻው ተባብለው በጊዜ ወደ የቤታቸው ገቡ። ማታ ሁሉም ነገር ሰላም ነው፣ ጥሩ እንቅልፍ ላይ ነበር። መሐመድ ጠዋት ልምምድ መሄድ አለበት። 11 ሰዓት ተኩል ነው የነቃው። እንቅልፍ እያስቸገረው ነው። እንደምንም ተነሳ። ተንጠራራ፣ አዛጋ፣ ሰውነቱን አፍታታ፣ የኳስ ትጥቁን ለበሰ። ሁሌም እንደሚያደርገው ባለቤቷን ጉንጯን ስሟት ነው የሚወጣው። ከልምምድ በኋላ ወደ ቤቱ ይመለሳል። አንዳንዴ ወደ ጉዳዮቹ ይሄድና አረፋፍዶ ይመጣል። የዚያን ቀን ጠዋት ባለቤቱ ዛሬ ጉዳይ አለ እንዴ አለችው። ብዙም የለኝም። ቶሎ ትመጣለህ? ምናልባት ፈለግሽኝ እንዴ? አይ ዝም ብዬ ነው። አልቆይም፣ ትሬኒንግ እንደጨረስኩ ወደ ቤት እመጣለሁ። መሐመድ በሩን ከፍቶ ሊወጣ ሲል ጥቂት መቆየት ፈለገ። ደስ ያላለው ነገር አለ። በፊትም ቢሆን አንዳንዴ ይደብረዋል። ምናልባት እንቅልፉ ስላለቀቀው ይሆናል። 12 ሰዓት አልፎ መንጋት ጀምሯል። ዛሬ ማርፈዱ ታውቆታል። ወደ ትሬኒንግ ሲሄድ ምንጊዜም እንደሚያደርገው ዱብ ዱብ እያለ ነው። አሁንም ከበሩ እንደወጣ ዱብ ዱብ አለና መሮጥ ጀመረ። ነገር ግን ዱብ ዱብ እያለ ዱብዳ ወረደበት። የሆነ ሰው ወድቋል፣ በጥይት ተመቷል። የሞተ ሰው በቅርብ እንደዚህ አይቶ አያውቅም። ወይኔ ጉዴ በማለት ፈዞ ቀረ። ሰውየውን ያውቀዋል፣ ጎረቤቱ ነው። ማታ አብረው ነበሩ። መሐመድ ይናገራል፣ ይህ ጓደኛዬ ቤቱ ከኔ ፊት ለፊት ነው። ግንባሩንና ደረቱን ነው በጥይት የመቱት። በወቅቱ አዲስ አበባ በተለይ ሜክሲኮ ለጋርና ጨርቆስ ሊሶ ሌሊት ሲተኮስ ነው ያደረው። ምሽትና ሌሊቱን እረፍት የለውም። ጓደኞችህንና የምታውቃቸውን ሰዎች መሞታቸውን መስማት የተለመደ ነው። ማታ እንደተኛው እኛ ሰፈር የመሳሪያ ተኩስ ሰምቻለሁ። ግን የተለመደ ነው የመሰለኝ። ከመሳሪያ ተኩስ ሌላ ያዘው በዚያ ቀደም እንዳያመልጥ ተኩስበት የሚለው ነገር ሁሌም ምሽት ላይ ይሰማለሁ። በዚህ ተነሳ ማታ አብረን ከነበርነው ጎረቤቴ መሃል ሲገደል የመሳሪያ ድምጽ የሌላ ነው የመሰለኝ ይላል። መሐመድ ሰውየውን እያየው ዱብ ዱብ የሚለውን አቆሞ ደንግጦ በሩጫ ወደ ቤት ተመለሰ። ቤቱን በርግዶ ሲገባ ባለቤቱ ግራ ተጋባች። ባለቤቱ ነፍሰ ጡር ነች። እሷ ወደ ውጭ ወጣ እንድታይ አልፈለገም። ራሱን ሊያረጋጋ ፈልጓል። ግን እንደደነበረ ሚዳቋ ሆኗል። ባለቤቱ የቱርክን ሁኔታ ስታይ ድንጋጤዋ ጨመረ። መሐመድ ምን ሆነሃል? አለችው። ምንም። ደንግጠሃል? አልደነገጥኩም። ታዲያ ለምን ሮጠ ገባ? ሮጥኩ እንዴ? በሩን በርግደህ እኮ ነው የገባኸው። ኧረ ቀስ ብዬ ነው። ለማንኛውም ረጋ በል። የተረጋጋው ነኝ፣ ግን አልተረጋጋም። ቤት ውስጥ ሆኖ ወዲህ ወዲያ ይላል። ግራ ገብቶታል። እሱ ሳይረጋጋ ባለቤቱን ማረጋጋት ፈልጓል። የሆነ ነገር ተናገረ። ቁርስ አለ? ልስራልህ? ግን ባልበላ ይሻላል። ተራበህ? ልስራልህ? ነገሩ የቁርስ ጉዳይ አይደለም። ደንግጦ ስለገባ ብቻ የሆነ ነገር ማውራት ፈልጓል። የሞተውን ጎረቤቱን ያየበት ሁኔታ አስደንግጦታል። እዚህ ቤት ውስጥ ከቆየ ለሱም ጥሩ አይደለም። ሞት እዚህ አካባቢ ይኖራል። አሁን የመሞቱ ተራ የሱ እንደሆነ ጠርጥሯል። ስለዚህ መሄድ አለበት። ልምምድ ቦታ ሲደርስ ሁሉ ነገር ይስተካከላል። ከባለቤቱ ጋር ተፋጠው ግማሽ ሰዓት ቆየ። ቀልቡን አሰባሰበ። ጊዜው የግርግር ነው። ሰው ይሞታል። ይህም የተለመደ ነው። መይሶን ይሃባ ደርግ ተባብለው ጎራ ለይተው ይገዳደላሉ። እሱ የሚያውቃቸው ሰዎች አንዳንዶቹ ፖለቲካ ውስጥ ገብተውበት ሆነ ሳይገቡም ሞተዋል። ስለዚህ ጎረቤቱ መገደሉ ወቅቱ የፈጠረው ሁኔታ ነው። እናም ምንም ነገር እንዳልተፈጠረ ለማስመሰል ራሱን እያረጋጋና ሰው ይሞታል፣ ሕይወት ግን መቀጠል አለበት ብሎ ከቤት ወጥቶ ወደ ልምምድ ሄደ። ዛሬ አርፍዷል። እሱ ሁል ጊዜም ቀድሞ ልምምድ በመድረስ ይታወቃል። አሁን ግን መሄጃ አጥቷል። መንገድ ተዘግቶበታል። ቢረፍድም ቶሎ መሄድ አለበት። አሁን ወደ ትሬኒንግ መሄድ ብቻ ሳይሆን ፍራቻውን ለማስወገድ ከአካባቢው መራቅ አለበት። ቀስ ብሎ ከቤት ወጣ። ሬሳው ያውና ቱርክ ብሎ የሚጠቁምበት እስኪመስለው ወደዚያም ሳይሄድ ቅድም ሬሳው የወደቀበትን አቅጣጫ ትቶ በተቃራኒው መንገድ መሄድ ጀመረ። ቶሎ ቶሎ መራመዱን ቀጥሏል። ከሰፈር በአስቸኳይ መውጣት አለበት። እንደ ተቻኮለ ግን አልሄደም። በፍጥነት ፍሬን ይዞ ቆመ። ሁለተኛው ጎረቤቱ በጥይት ተመትቶ ሜዳ ላይ ወድቋል። ደሙ እንደ ጎርፍ ፈሷል። አይኑን ማመን አቃተው። ዞር ዞር ብሎ ተመለከተ። እሱ ላይ የሚተኮስበት ነው የመሰለው። እዚያ አካባቢ መቆም አደጋ ነው። ገዳዮቹ ከመጡ እሱን እንደማይለቁት ገምቷል። ጊዜ ሳያጠፋ አካባቢውን መልቀቅ አለበት። ሁኔታው ፍርሃት ለቀቀበት። መጮህ ፈለገ። ጩኸቱ እርዳታ እንዲደርስለት ነው። ነገር ግን መጮሁ ገዳዮቹን ቢጠራቸውስ? ይህ ደግሞ ሌላ ጣጣ ነው። ሬሳው ጋር መቆሙ ሊያስጠረጥረው ይችላል። ገዳይ ነው ብለው ቢገሉትስ? ለማንኛውም ከአካባቢው ማምለጥ አለበት። በድንጋጤ ሮጦ ወደ ቤት ሄደ። አሁንም በሩን በርግዶ ገባ። ባለቤቱም ግራ ገባት። መሐመድ ማን ነው የሚያባረርህ? አለችው። ማን አባረረኝ? ታዲያ እንደዚህ ምን ያስሮጥሃል? ሮጥኩ እንዴ? ውጪ ችግር አለ? سلام نو منم يلم اي مسلني سلام نو الكش وتجلي محمد موتونو قمو اسوا وتامتايو ترك سلوقتو اسدنغاچوني تايناغرال يي يمايتامن نو انزي سوتش غوربوتيتشي ناتشو كنيغا نو ميامشو ماتا ابرن نبر አብዮ ተባቂዎቹ እንደገደሏቸው አወቁ ለካ ማታ ሶሎ ወደ ቤት ግቡ የሚሉት ይያወጡ ሊገሉን ነው ነገሩ በጣም አፈራይ ያን ጊዜ አብይታየር ምጫ የተወሰደባቸው ሰዎች ሬሳቸው እስካራሳት ቆያል ሬሳስ ከመነሳበት ሰዓት ቆይቼ ከዚያ በኋላ መሄድ አለብኝ በያሰብ በጭንቀት ተወጥሬ ቤት ውስጥ መቀመጥ አልቻለኝም ስልክ መደወል አሰብኩ ለማን የትብዬ ደውላለሁ ያለኝ አማራጭ አራት ሰዓት ሲሆን ከዚህ ወጥቼ ሰፈር ቀይሬ መደበቅ ነው በዚህ ሁኔታ ወደ ለመመት ይሄዳልችልም ሄጄስ ምን አደርጋለሁ አራት ሰዓት ሲሆን በቤቱ ጀርባ አቋርጬ ወጣሁ በደገፉ ጠጅ ቤት በኩል አሳብሬ ብሄድ ይህን ሰፈር ባስቸኳይ እለቃለሁ ይላል መሐመድ እንዳትቀደውም ፈጠን ብሎ ከቤት ወጣ አቋራጩን መንገድ አገኘው ተጓዘ የተለመደ ሰፈሩ ለቆ ዋናው አስፋልት ይደርስና ታክሲ ይዞ ለምነ በፍጥነት ጠጅ ቤቱን አለፈ ግን ድንገት ቆመ ያየውን ማመን አቃተው ሶስተኛው ሰው ወድቆ አገኘው ዓለም ዘጠኝ ሆነች ይሄኛው ደረቱ በጥይት ወንፊት ሆኗል መነጽሩን እንዳደረገ ነው የተንጋለለው መሐመድ እንዳየው አንድ ሁለት ጊዜ ወደ ኋላ ተራመደ ግን ከዚያ በላይ መሄድ አልቻለም ከሆነ አጣጫ የጥይት ሩምሳ ተተኩሶበት በደረቱ ወይም ባጥቂሙ እንደምትደፋ ገምቷል ማታ ሰፈር ቆሞ ሲያወሩ ከነበሩት ጓደኛሞች ውስጥ አብዮ ተባቂ ወደ ቤት እንዲገቡ ማስጠንቀቂያ ከሰጣቸው አራቱ ሰዎች ውስጥ ሶስቱ ተገለዋል የቀረው መሐመድ ነው መሐመድ በውስጡ ሙገደሉኝ አለ ግን የቆመው ካስከሬን ፊት ለፊት ነው መናገር ሆነ መራመድም አቃተው ደንዝዟል ሰውየውን ሲያይ ሰማይና ምድሩ ዞሮበታል አስከሬን ፊት ሆኖ ብዙ ነገር አሰበ ሐሳቡ በሚያነሳቸው ጥያቄዎች መልስ የለውም ድንገት ነቃ ከዚህ አካባቢ መሰወር አለበት ሶስተኛውን አስከሬን አይቶ ወደ ቤቱ ከተመለሰ በኋላ ለሚስቱ ሁሉን ነገር ነገራትና ይምጡ እኔ ነኝ የቀረሁት ይግደሉኝ አለ ያን ጊዜ ሬሳ እስካራሳት ይቆያል ከዚያን ተደብቆ መቆየት ፈለገ ሬሳው ከተነሳ በኋላ የባለቤቱ ዘመዶች ቤት ሄዶ ለማደር ወሰነ ስልክ ደወሉ ነገር ግን እነሱ ቤት ተቀየርክ ታስጠረጥራለህ በሚል ተቃወሙ እንቅልፍ እንደሌለው ነገራቸው እዛው ቤቱንና እኛ ያጫወትን ታድራለህ አሉት ለጥቂት ጊዜ እንደዚህ ቢሆንም ሁኔታው ግን አልተመቸው ማምለጥ አለበት ካላመለጠ የርሱ ነፍስ ታመልጣለች እዚህ ሰፈር ከቆየ ሟች ነው ስለዚህ ከሰፈሩ መልቀቅ አለበት ከሰፈሩ ብቻ ሳይሆን ከከተማው መውጣት ፈልጋ ከከተማው ቢወጣም ሊደርሱበት ይችላሉ ስለዚህ እነሱ ወደማይገኙበት ቦታ መሄድ ፈለገ እናም ከሀገር መውጣት ወሰነ ኢሚግሬሽን ሄዶ ፓስፖርት መጠየቅ ይኖርበታል ራሱን ቀይሮ ከሰፈሩ ወጣና ወደዚያ አመራ መጀመሪያ የፈለገው መዋሸት ነው ይኸውም ስራ የለኝም ተረጂ ነኝ በማለት ነበር እዛ ያሉት ሰዎች ለካ ኳስ ሜዳ የሚገቡ ነበሩና ገና ሲያዩት ቱርክ ቱርክ ማለት ጀመሩ ያን ጊዜ መዋሸት እንደማይችል አወቀ የውጭ ዜጋ ስለሆንኩ ፓስፖርት መውሰድ ፈልጌ ነው ብሎ ነገራቸው እነሱም አንተን ማን ይነካል ፓስፖርትም አያስፈልግህም ብለው በመንገር ችላሉት እሱም አጥብቆ ጠየቃቸው ችግሩን ግን አልነገራቸውም የደረሰበትን ሁኔታ ቢያወራላቸው ሌላ ነገር ሊያስቡና የባሰ ሊያጠቁብኝ ይችላል የሚል ፍራቻ ነበረበት ስለ ኳስ ሲያወሩ ደስተኛ አልነበረም በፊት ቢሆን የኳሶሬ በተለይ ለጊዮርጊስ ቡድን አውርሶ አይጣደም። አሁን ግን በደረሰበት ሁኔታ ኳስ ጠላ። የኳሶሬ መረረው። እሱም ይፈልገው ከሀገር ወጥቶ መሄድ ነው። ወደ ሰፈሩ ሳይመለስ ተደብቆ ሊጨርስ ፈለገ። የዳዮች ካገኙት እንደማይለቁት አውቋል። አሁን ዋናው ያስቸገረውና እንቅፋት የሆነበት የዜግነቱ ጉዳይ ነው። ምዕራፍ 8 የበየነ ታክቲክ። በየነ ከጸጋዬ ኮሚቴ መረጃ አግኝቷል። አነጋጋሪ የሆነው ይህን ነገር እንዴት ያገኘቻለ የሚለው ነው። በየነ ኮሚቴው ውስጥ ካለ አንድ ግለሰብ ጋር የተጠበቀ ግንኙነት ከሌለው በስተቀር ስውር ከሆነው ከጸጋዬ ኮሚቴ ትክክለኛ መረጃ አያገኝም ነበር። በየነ የጌታቸው አበበ ዱላ ጥብቅ ጓደኛ ነው። አብረው ነው የሚውሉት። ምሽትም እንደዚሁ። የጸጋዬ ኮሚቴ በብሔራዊ ቡድን ዙሪያ ማጣራት ሲጀምር ጌታቸው አበበ ያፋ ነው በሚል መረጃ እንዳገኙ አሳውቀዋል። ጌታቸው ከኤርትራ ከተመረጡት ተጫዋቾች ጋር ክፍል ዘግቶ በመንግስት ላይ ይዶልታል፣ ሌሎችን ተጫዋቾች ይመለምላል በሚል ማጣራት እየተደረገበት ነው። ጌታቸው ስለዚህ ምንም የሚያውቀው ጉዳይ የለም። የጸጋዬ ኮሚቴ ማጣራት አድርጎ እርምጃ ከሚወስድባቸው ውስጥ ስሙ አለበት ብሎ በየነ መረጃ አግኝቷል። ይህን ነገር እንደተማ ለጌታቸው ጥብቅ ምስጢር አጫውታለሁ ስላለው በቀጠሮ መጠጥ ቤት ተሰይመዋል። ጌታቸው ጉዳዩን ለማወቅ ፈልጎ ንገረኝ አለው። የቱን? በጥብቅ ለምን እንደፈለግከኝ? ያንተ ነገር ያሰጋኛል። እኔ ምን ሆኜ? የሆነ ቦታ ስምህ ተነስቷል። የት? አንድ ቦታ። በምን? በክፉ ነገር? ምን አደረው? ለግድያ ተፈልግሃል? እኔ? አዎ። ማን ነገረ? ትቀልድ ነው። የበየነ አጀማመር የቀልድ አልነበረም። ግን ሁኔታውን ሲያየውና የጌታቸው ፊት ሲለዋወጥ ጉዳዩ የሚሄድበት አቅጣጫ መጥፎ ነው። ወሬው ተሰምቶ ችግር ሊፈጠር ይችላል። የጨዋታውን አቅጣጫ በመቀየር የቀልድ ለማስመሰል እየጣረ ነው። ጌታቸው አሁን በየነ ያወራው ወሬ የቀልድ እንዳልሆነ ገምቷል። በየነ ከኤርትራ ተጫዋቾች ጋር ጌታቸው ስላለው ግንኙነት በደፈናው ችግር እንዳለበት ነገረው። በርግጥ ጌታቸው ከኤርትራ ለብሔራዊ ቡድን ከተመረጡ ተጫዋቾች ጋር በጣም ይቀራረባል። እነሱ በድፍረቱ በጣም ይወዱታል። በአልሱሪ ይሉታል። ጀግና ወንድ ነህ ለማለት ነው። በችሎታውም በጣም ያደንቁታል። ጌታቸው በጣም ካርታ መጫወት ይወዳል። አንድ ቀን ዮሐንስ የተባለ ከሐማሴን ከተመረጠ በረኛ ጋር ክፍል ዘግተው ካርታ መጫወት ጀመሩ። በቅድሚያ ዮሐንስ እድል ቀናው። ቆይቶ ግን ድል ለጌታቸው ሆነች። ጨዋታው ተጧጧፈ። ከፍ ያለ ገንዘብ እያስያዙ ሲጫወቱ ዮሐንስ ደሞዙን ጨረሰ። ዮሐንስ ለማስመለስ ብሎ ከጓደኞቹ ተበድሮ ተጫወተና በድጋሚ ተበላ። በነጋታው ልምምድ አልሄድም ብሎ ተኛ። ሲጠየቅ ጌታቸው ይጫወትላችሁ አለ። መበላቱ ቢያናድደውም ሌላ ቀን ብድሩን ለመመለስ ተጫወተ። ግን አልተሳካለትም። ጌታቸውና ከአስመራ የተመረጡ ጓደኞቹ ክፍል ዘግተው ካርታ መጫወታቸውን ትራይ ብለው ተያይዘውታል። እነዚህ በር ዘግተው የሚጫወቱ ልጆች ስማቸው ለጸጋዬ ኮሚቴ ተላልፏል። ከአንድ ዓመት በፊት በነጌታቸው ላይ መረጃ ተገኝቷል። የጸጋዬ ኮሚቴም ማጣራት የሚያደርገው በዚህ መረጃ ላይ ነው። ከጌታቸው ጋር ካርታ የሚጫወቱት ልጆች ጸረ መንግስት አቋም አላቸው ተብሎ በደህንነቶች በጣም ይፈለጋሉ። ቀስ በቀስ ደህንነቶች እነሱን ለማፈን እየተዘጋጁ ባሉበት ጊዜ ነው ልጆቹ አምልጠው በረሃ የገቡት። ጌታቸው ምንም ውስጥ ባይኖርበትም ከነሱ ጋር ክፍል ውስጥ በር እየቆለፉ በመዋላቸው መንግስት ላይ እየዶለቱ ነው በሚል የሆነ ሰው ጠቁሞበታል። በየነ ደግሞ ጉዳዩን ደርሶበታል። ይነገር ተመስከተቱ ካንዳመበፊት ጌታቸው ድንበር አቋርጦ ኬንያ ገባ። ሞምባሳ ወደብ ላይ መርከብ ቆሞ ተመለከተ። ወደ ኖርዌይ የምትሄድ መርከብ ናት። ከጓደኛው ጋር መርከብ ውስጥ ተደብቆ ገባ። መርከቧ ጉዞ ጀመረች። ብዙ ሰዓት በጉዞ ስለቆዩ መርከቧ የሚፈለግበት አገር የደረሰች መሰለው። አውሮፓ እንደሆነ ገምቷል። ሲጋራ ጠማውና ማጨስ ጀመረ። ጭሱ ቅርብ ለነበረው የመርከቡ ሰራተኛ ሸተተው። በጭሱ ጥቆማ ሁለቱም ተያዙ። ስለተያዙ አልከፋቸውም። አውሮፓ ስለደረሱ ቢያንስ ጥገኝነት ይጠይቃሉ። ሆኖም መርከቧ አውሮፓ አልደረሰችም፣ ገና ታንዛኒያ ነበረች። ሁለቱም ታሰሩና ወደ ኬንያ ተመለሱ። ጌታቸውም በመርከብ ውስጥ በመገኘቱ ጥፋተኛ ነህ ተብሎ ፍርድ ቤት ቀርቦ ተወሰነበት። በኳስ ተጫዋችነቱ የሚያውቀው የፖሊስ አባል አስፈታው። እዚያ በችግር ላይ ቢቆይም ወደ ኢትዮጵያ ተመለሰ። ጌታቸው ከሀገር የወጣው ሥርዓቱን ተቃውሞ ነው በሚል ታርጋ ለጥፈውበት ነበር። ጌታቸው ለምንድን ነው ከሀገር የወጣው? ይናገራል። ጀርመን ሀገር አንድ ክለብ ሊወስደኝ ተነጋገር። የሚመለከተውን ክፍል አሳምኜ በሕጋዊ መንገድ ለመውጣት ተፈቀደልኝ። ከመስሪያ ቤቴም የስንብት ወረቀት ወሰድ። ወደ ጀርመን ልሄድ ሳምንት ሲቀረኝ መንግሥት ከአሁን ሰዓት ጀምሮ ማንም ሰው ከሀገር መውጣት አይችልም ስላለ ወደ ጀርመን የመሄድ እድሌ በሩ ተዘጋ። ከእስራኤል ስለለቀቅ ጀርመን ያለው ክለብ ስለሚጠብቀኝ በኬንያ ድንበር አቋርጬ ሄድ። ዓላማዬ በመርከብ ወደ ሙኒክ ለመጓዝ ነበር። እዚያም ቢሆን ስላልተሳካልኝ ወደ አገሬ ተመለስኩ ይላል። ወደ አዲስ አበባ እንደተመለሰ ብሔራዊ ቡድን ለ10ኛው አፍሪካ ዋንጫ ዝግጅት ጀምሮ ነበር። በአቶ ይድነቃቸው ምክር ጀርመናዊ አሰልጣኝ ጌታቸውን ወደ ቡድኑ ቀላቅሎ ልምምዱን ጀመረ። ከሀገር የወጣበት ጉዳይ ምንም በማይገናኝ ሁኔታ የመንግስት ተቃዋሚ ፖለቲከኛ ነው፣ የኢህአፓን ዓላማ በብሔራዊ ቡድን ውስጥ ያራምዳል በሚል ጸጋዬ ኮሚቴ ውስጥ ስሙ ይገኛል። ጌታቸው ይህን አያውቅም። በየነ ግን ደርሶበታል። ሁለቱም ቡና ቤት ቁጭ ብለው በሚያወሩበት ሰዓት ቀደም በየነ ለግድያ ተፈልግሃል ብሎ የተነፈሰው ጉዳይ ጌታቸውን ከንክኖታል። መጠጥ በላይ በላዩ ተጨመረ፣ ሞቅታም መጣ። ጌታቸው የቀደሙን ጉዳይ አልቋጨህልኝም አለው። የቱ ስለ ግድያ ያወራኸው? ለቀልድ ነው አልኩህ። ቀልድ አይደለም። አሁን እሱን ተወውና እንጠጣ። አልተውም። እና ማን የነገረህ? አልነግርህም። ዛሬ ጥርስህ ይረግፋል። ለምን? ካልነገርከኝ አሁን ያልኩትን ነገር አደርጋለሁ። ሞቅታው እየገፋ ሲሄድ ጭቅጭቁም በረታ። ነገሩ ቀልድ ያለመሆኑን ጌታቸው ከበየነ መረጃ አግኝቷል። አሁን የሚፈልገው ይህንን ወሬ ማን እንደነገረው ማወቅ ብቻ ነው። ጌታቸው የበየነን ጆሮ ይዞ ከግድግዳ ጋር አላተመው። ከዚህ በኋላ ምን እንደሚከተል ታውቃለህ? አለው። አውቃለሁ። ማን እንዳወራልህ ንገረኝ። ይገሉኛል፣ አልነግርህም። እኔም እኮ ልገልህ እችላለሁ። አንተ ብትገለኝ ይሻለኛል። ተው ንገረኝ። ያ ጓደኛ የቱ? ገረመው ዘርጋ። እሱን የነገረህ? አይደለም። እና አልወደውም። ያንተ ያለ መውደድ ከጉዳዩ ጋር ምን ያገናኘዋል? የእሱ ጦስ ይዞህ ይሄዳል። ሁለቱም በጣም ሞቅ ስላላቸው ከጭቅጭቅ በቀር ዋናው ጉዳይ ማንሳት አልቻሉም። በየነ መጠጡ ከአቅሙ በላይ ስለሆነ መናገር አቅቶት ጠረጴዛ ላይ ተኛ። ነገሩ በየነን በጣም አስግቶታል። ይህንን ጉዳይ ማንሳት አልፈለገም። ሆኖም ጌታቸውን ማስጠንቀቅ ፈልጓል። እንዳገኘው መረጃ ከሆነ በዚያ በቀውጢ ሰዓት ጌታቸው ላይ እርምጃ ከተወሰደበት በየነ የሚወደውን ጓደኛ በማጣቱ ኃይለኛ ጸጸት ውስጥ ይገባል። ጊዜው ደግሞ ነፃ እርምጃ የሚወሰድበት ወቅት በመሆኑ ያለምንም ምስክርና ማጣራት ሊረሸን ይችላል። ፖለቲካ ውስጥ የገባ ብቻ ሳይሆን በፖለቲካ ስም ቂም በቀልንም የሚወጡበት ጊዜ ነበር። የታቸው ደግሞ መጽሐፍ አንባቢና ዕውቀቱም ጠለቅ ያለ በመሆኑ እንዲህ አይነት ሰዎች በወቅቱ የኢሃፓ አቀንቃኝ ይባሉ ስለነበር በጥንቃቄ የሚታዩ ነበሩ። ማታ በየነ መጠጥ ስላሸነፈው መናገር አልቻለም። በነጋታው እንደገና ተገናኙ። ራስ ሆቴል ነው የተከታተሉት። አንድ ጓደኛቸው ቁርስ ጋብዟቸው አብረው ቆዩ። ልጁ ቶሎ ሊሄድ አልቻለም። የታቸው ደግሞ ማታ ያልተቋጨውን ጉዳይ አሁን አጣርቶ ማወቅ ይፈልጋል። ከዛሬ ማለፍ የለበትም። ልጁ ጉዳይ አለኝ በሚል በየነን ይዞት ሄደ። የታቸው ቀር ቢለውም ማታ ተገናኙ። ለምንድን ነው ጠዋት ጥለኸኝ የሄድከው? አለው። ልጁ በጣም ስለፈለገኝ ነው። ምንድን ነው ጉዳያችሁ? የግል ጉዳይ ነው። እሱን የነገረህ? ስለምኑ? ስለ እኔ ግድያ? አይደለም። ባይሆንማ እኔን ጥለህ ከሱ ጋር አትሄድም። እመነኝ፣ እሱ አይደለም። ልጁን ላናግረው ሄጄ? አያውቅም አልኩህ። ማናገር አለብኝ። ተው ይቅርብህ። ለምን? ምስጢር ይባክናል። በየነ ለጌታቸው የሰውየውን ማንነት ካልነገረው እንደማይለቀው አውቋል። መረጃውን ማን እንደሰጠው ከጠቆመው ደግሞ እነሱ እንደማይለቁት ተረድቷል። ጌታቸው እሱን ሊያስገድል የፈለገውን ሰው ማንነት ታወቀ፣ ያለምንም ሁኔታ ሰውየውን ሄዶ እንደሚቀጠቅጥ ያውቃል። በየነ የሰዎቹን ማንነት ላለመናገር ከወሰነ በኋላ ጌቾ፣ አንድ ነገር ልምከርህ አለው። ምን? ከሀገር ውጣ። በየት በኩል? እንደ በፊቱ በድንበር ውጭ ሄጄ ምን አደርጋለሁ? እዚህ ከመሞት ይሻልሃል። ጉዳዩን ንገረኝና ገድየው እዚሁ ልኖር። ሰውየውን አልነግርህም፣ ይልቅ አብረን እንሂድ። የትም አልሄድም አልኩህ። በየነ ጌታቸውን ብዙ ለመነው። የጸጋዬ ኮሚቴ አጣርቶ ከጨረሰ በኋላ አደገኛ የተባሉትን ስማቸውን ለሚመለከተው ክፍል ያስተላልፋል። የሻለቃ ዮሐንስ ኮሚቴም በሱ በኩል ያጣራውን ይጨምርና እርምጃ ይወሰድባቸዋል። በየነ ከጸጋዬ ኮሚቴ ውስጥ የአንዳንድ ተጠርጣሪዎችን ስም አግኝቷል። ጌታቸው ደግሞ ነገሩ ምንም አላስፈራውም። እሱ አንዳቸውም የፖለቲካ ድርጅት ውስጥ የለበትም። በወቅቱ ብዙ ተወራ። እኔ ግን የማንም ደጋፊም ተቃዋሚም አይደለሁም። በድንበር አቋርጬ የወጣሁት ለሥራ ጉዳይ እንጂ ማንንም ተቃውሜ አይደለም በሚል በአንድ ወቅት ባነጋገርኩት ጊዜ ይህንን ምላሽ ሰጥቶኝ ነበር። ደርግና መለዮ ለባሽ ውስጥ ያሉት ወታደሮች የራሳቸው የፖለቲካ ድርጅት አልነበራቸውም። ታህሳስ 1 ቀን 1968 ዓ.ም ምረት ኢትዮጵያ ውስጥ የፖለቲካ ድርጅት ተቋቋመ። መይሶን፣ ወዝሊክ፣ ኢጫድ፣ ማሌሪ ይጠቀሳሉ። ወታደሩ በኋላ ሰደድ እስኪመጣ ድርጅት ስለሌለው ወደ እነኚህ የፖለቲካ ፓርቲዎች መጠቃለል ጀመረ። ኢሃፓ ከነዚያ ውጭ ስለነበረ ብዙ መለዮ ለባሾች ወደዚህ ድርጅት እንደገቡ ይነገራል። በየነ የመይሶን አባል ነው። በኋላ ግን ወደ ወዝሊክ ገብቷል። መረጃውን በጸጋዬ ኮሚቴ ውስጥ ከአንድ የመይሶን አባል እንዳገኘ ይታመናል። በየነ ለጌታቸው እኔ እኮ አንተ ንጹህ እንደሆንክ ነግሬያቸዋለሁ አለው። ምን አሉ? ተጠራጥረውኛል። የሰዎቹን ማንነት ብትነግረኝ እኮ እኔ ራሴ ሰዎቹንማ አልነግርህም፣ ግን አንተን የሚቀድም አለ። አንተን የሚቀድምህ ማለት ለግድያ ያለቀለት ማን ነው? ገረመው ዘርጋ ነው። እሱ ምን አረገ? የእሱ ጉዳይ ከባድ ነው። ምን አርጓል? አልቆለታል፣ ሰው ተመድቦለታል። ግን ጥፋቱ ይታወቃል። መንግስት ላይ በጣም እየቀሰቀሰ ነው። ደግሞም ቀንደኛ ኢሃፓ ነው። አንተ ይህን በምን አወቅ? ተመስክሮበታል። ማን ነው የመሰከረው? ጓደኞቹ። ጓደኞቹ ሲባል እነማን ናቸው? አንተም አለህበት እንዴ? ሊሆን ይችላል፣ ግን ለምን ጠየቀኝ? ገረመው ላይ በቅርብ እርምጃ እንደሚወሰድበት በየነ ለጌታቸው አስረግጦ ነግሮታል። ከሱም ጋር እንዳይውል መክሮታል። በሌላ በኩል ገረመውን ሊገል ወይም ሊያስገድል ኃላፊነቱ የተሰጠው በየነ እንደሆነ ገረመው ይጠረጥራል። ببين تاكتيك قرمو بقيتاتشو كتقدلة يتاتشو بتقاي كوميتي كميدر سبك قدية يترفال تياترون بينا ما كنابر جمرة يتاتشو ذن يبينا وتمج القبعو يتاتشو النقرمو بتقام يني وادرو والدنيا موش ناتشو كنم ما تام يمي اللي عيوبات يزيري الله بهراوي بودنم في مرتو عبرو عند كفلنو ميزو بتسبب ناتشو بينا يتاتشون بانت قدعي عصامنو تال دمنم بلو قرمون مقدل عاللبت قرمو بجيتاتشو اج كموتا سابو بقوادنجوش مكاكا يتدرج لماس مسلنو قرمو ببينا وين بليلاتو اج كموتا مجمبرام احبانو تبلو سلتو الرابت در وين ميسون اسجدلو زميبات سبورتو اكبابي كتا لكسك زيشلال مكنياتوم قرمو عندنيا سلاموي سالفتار طوال ولتنيا بفيدريشن اكتوال صوتنيا يهابا وغنى تشو تبلو بميك جمتو ينورشتي تماريوش تشكون سبورتنيا بميك تفايموال عرطنيا عصرنيا افريكا وانشا عديسة ببالاي تيكاهد يسبورت بيتا سبون بماسا مر هزبو من قسلاي اندين نساسا قفيت عدرقوال بميك تونجلوال بزيالاي يأير من قسل عرطنيانو مسكرم عصاولت تكن شيزت ايمتو سلسادت اي عمت امرت يهابا بطرو يسراما قوم عرما كبانك سراتنيوش غا جنبار قدم مري ينبرو يا يرمنغد سراتنيوش ناچو با يرمنغد بودن وست دغمو غرمو زننيانا مرتو تجعاشنو بزو دقافي علو والتدروي من بست دغمو با يرمنغد سراتنيوش لاي ترس نقصوال غرمو براسو سلاموي سلف ترسوال يه بسوي سنسل بيتاوك عند نجر بيدر سبت سقاطو كيتي نيو وغن اندهونا يتاوكال بغد نيو بي قدل قرن يغل صرت درقو يوستدال يتاكشو لغمو تاوكي سلهونا قلتو مواتن ناقداي تيهونو قدايو كالبوليتيكاوي تشيهونال بزيالي قلتو بتقاي كوميتيوز تفلاهي ناكشو يغل يون اك بو تالت پروغرام لمشرس بيينا يتاكشون ياتامننا شبكت ستو يلكال ጌታቸው ደግሞ ገረመውን ለጥብቅ ጉዳይ ፈልጋለሁ ብሎ ቀጠረው። ጌታቸው መስታሪያውን ይዞ መጣ። ገረመውን አገኘው። ሽጉጡን አቀባበለ። ዛሬ የመጨረሻ ቀንህ ነው አለው። ምን አደረው? መጥፎ ሰው ነው። ምን መጥፎ ነገር ሰራው? ምንም ነገር አትበል ዝም ብለህ ትሞታለህ። ገረመው ፈራ። ጌታቸው ሽጉጡን ግንባሩ ላይ አንጣጥሮ አስተካከለ። መሳሪያ ተጠቅሞ ባያውቅም ብዙ የግድያ ፊልም አይቷል። በዚያ መንገድ ይጨርሰዋል። ገረመው ከጌታቸው ያልተጠበቀው ነገር በመሆኑ ከመከላከል ይልቅ ደንግጦ ቆሟል። ለምን ሊገለው እንደፈለገ አልገባው። የጓደኝነታቸው ፍቅር አሁንም እንዳለ ነው። ከምን ተነስቶ ነው ጌታቸው የሚገለው? በሽንፍራፊ ሰከንድ ገረመው ማሰብ ጀመረ። ከጥቂት ቀናት በፊት በየነ ያስገድለው እንደሚፈልግ ገረመው ጭንጭንታ ሰምቷል። ይህ ኢሃፓ ኳስ ተጫዋች በቅርቡ ያስቀለታል በሚል እንደተናገረ ገረመው ወሬ ደርሶታል። ጌታቸውን በየነ በሆነ ነገር አሳምኖት ነው የመጣው። መሳሪያም የሰጠው እሱ ነው ብሎ ገረመው ገመተ። የተገናኙበት ቦታ ጨለም ያለ ሲሆን ሁለቱ መታየት የሚችሉበት ብርሃን አለ። ጌታቸው ከመተኮሱ በፊት ገረመው ይወታደር አለው። ምን ይያልክ ነው? እኔ እናንተ እኮ የተማርነን ብንማርም እገልሃለሁ። በሱ እንዴት እንታለላለን? ምንም አልታለልም። እኔ ሞታለሁ አንተም ትታሰራለህ። ገረመው ጌታቸውን ማርገብ ጀመረ። በየነ ይሄን ነገር ለምን እንደተነሰሰ በደም አብራራለ። ጌታቸውም የብዙ ጊዜ ወዳጅነቱ ፊቱ ላይ መጣበትና ጅጉቶን ፊቱ ውስጥ ከተተ። ሁለቱ መነጋገር ጀመሩ። አንተን በእኔ አስገድሎ እስር ቤት እንድትገባ ለማድረግ ነው በማለት ገረመው ለጌታቸው አሳማኝ ማስረጃ አቀረበለ። ጌታቸው ገረመውን ምን ልበል አለ። ለማን? ለበየነ። ምኑን? لمن عالقدل كون بلينيس بكاراتي قلو عالو ولو يتاتشو لبينا شبوتهم من لسلس عندك أن بينا عقينيوز قدن ياتشنن بريتشو نبار عالي اندي السون قدل تبيي لمن دنو إحبانو بتعام أشجروال بزي بتشانو إحبا أقرقواسوس بتعام أشجرالج إنما ناتشو شوانغزاو قرمو تصفاي كيرات وانناوغن قرمونو كزيا من هنا زياريرا والطاي ما انو لانتين اقرار سوور كوميتيو سيادو ناتشو إنما ناتشو يولدتون سماتشوون زر الزر ولدتشي أم استامت مرس ساني مجمريا آدي سببا انينا دراسيو قرمو بيّنكو سلامت أورتو نبه راركوز من بلو بقدي ياوي تنسا بقوى الدنيا ياسقدلوي نبه بقيتا تشوال ببه عون تلقو نبهرو يمثلين ما انو لاكو يلاكوز لكوزا يزيون تيستاوسو قرمو يقرمال يتاكو شبوت يزوعوكم يكمال لنجي بيّن لكيتاتشو حاميتان اگر نگرو عندكن كتارينينا شبوتي زومتا ميتاكوز تاكيت ساكن اسكي كارين يمادرگو تفتوين ابار منم عالتاكالاف كالكم اندي قللي نگركوز جن كمتاكوزو بفيت بزياج كسبت بيّن اندافتا للو افرداوز بيّن الالاكوز سووش قدييو يپولتيكان دايهون يتاتشو اندي فالسمنو يادرگوز هنينم أسجدلو السن ودوهني لملاتنو يتاتشو نغرون ساسردو ودعونونو يامنو الزيوالا قادنين نتاتشن هندب فيتو قطلو عالليلال قرمون لقدي يامي فلق ليلام سو نبار مساريا مكيناون ساربو ياسس نبار جن التغنيم سو يالكنو عيموتم نبالي اللي قرمو أهون سلاماوي سوهونو سفرو يولاد يا سلطاني النتنا تعزابي النت كورسوس دوال جنس وده سبورتو متو لمسرات منن فلاغوت يلوم سسبورتو تقوريتشانو يوزتاوز بمالت سميتو مكوداتو ينقراز لكواس ليجو فكر نبارو هج عوش بنبار كوبات جزي ترينينج ساريتشان كواس ميتا يوزان دينين بيتي الگاسر حايا ياهل كواس سلال ياوزتاو قبيوز هنكرت كوالو እንደዚያ ሆኖ አይተረቸኝም ነበር ይላል ገረመውና የሚወደውን ኳስ ማን ያስታረቃቸው ይሆን ምዕራፍ 9 አታሪ አሰልጣኝ የከፍተኛው የእግር ኳስ ቡድን ጠንካራ ነው ባይባልም በውስጡ በያዛቸው ጥቂት ጎበዝ ተጫዋቾች ትረት ጥሩ ውጤት ለማምጣት እየታገለ ነው አሰልጣኙ በጣም ይደክማል ይለፋል ይፍጨረጨራል የሱ ችሎታ ማሰልጠን ብቻ ሳይሆን በደኝነቱም ይሰራል በሁለቱም ያ ኮርሶስ ዶ በከፍተኛው አገልግሎት ይፈታል ለተጫዋቾቹ በደኝነት የሚፈጠረውንም ችግር እንዲቋቋሙ ያስተምራቸዋል ሲያሰለጥን የሚያሰራውን ነገር ራሱ እያሳየ ነው እድሜው ገብቶ ያቅም ጉዳይ ሆኖ ነው እንጂ በወጣትነቱ ጎበዝ ተጫዋች እንደሆነ ከኳስ አያያዙ ያስታውቃል የዛሬው ላይ አርገውና በወጣትነቱ በክለብ ውስጥ ጎበዝ ተጫዋች ነበር ባስኪን ሆነ በአማካይ ስፍራ ለክለቡ ወሳኝ ተጫዋች ነበር በጎል አግቢነቱም ይታወቃል አሁን በሚያሰለጥንበት ሰዓትም ጎበዝ ተጫዋቾች እንዲሆኑ ቀርጾ ሊያወጣ ያዘጋጃቸው ልጆች አሉ ተጫዋቾቹ ይወዱታል በችሎታው ብቻ ሳይሆን በጸባዩም ምስጉን ነው በጣም ከመቀራረባቸው የተነሳ የቤታቸውን ችግር ሁሉ ያዋዩታል ለችግራቸውም ደራሽ ነው እዚህ ቡድን ውስጥ ካሉት ተጫዋቾች በተለይ ሶስቱ ጎበዝ ናቸው እነዚህን ወደ ትላልቅ ክለቦች ለማስገባት አሰልጣኙ ቡድን እያፈላለገላቸው ነው አሰልጣኝ ማለት እንደዚህ ነው ቡድኑን ለውጤት ማብቃትና ዋንጫ ማምጣት ብቻ ሳይሆን ተጫዋቾቹ ላይ ለፍቶ ወደ ትልቅ ደረጃ ማድረስ ነው ይህም አሰልጣኝ እንዲህ አይነቱ ነገር ያስደስተዋል ተጫዋቾቹን ሲመክር እረፍት አድርጉ ራሳችሁን ጠብቁ ዓላማ ይኖራችሁ ይላል። ልጆቹም የሱን ምክርና ትዕዛዝ ተግባራዊ ለማድረግ ይጥራሉ። አሰልጣኙ በተለይ ከሶስቱ ተጫዋቾች አንደኛው ላይ ልዩ እይታ አለው። ልጁን ትኩር ብሎ ሲያየው የሆነ ነገር ድቅን ይልበታል። ግን ምን እንደሆነ ሊገባው አልቻለም። ነገር ግን ይህን ተጫዋች ከሁሉም በበለጠ እየለፋበት ነው። አሰልጣኙ ከሁሉም ተጫዋች ጋር ተግባብቶ ይሰራል። በሙያው ሰው ሁሉ ይወደዋል። እሱም ቢሆን ከሰው ጋር የመግባባቱ ነገር ተዋጥቶለታል። ከማንኛውም ነገር ይልቅ ሙያውን ይወዳል። ነፃነትም ይፈልጋል። ያሁኑ የህይወት መንገዱ አስደስቶታል። የትላንቱን ነገር ማስታወስ አይፈልግም። ከእስር ቤት ከተፈታ በኋላ ሰዎችን በጣም አይቀርብም። ጸብና ነገር አይመቸውም። በምንም ነገር መጋጨት አይወድም። ነገሮች ወደ ግጭት ከመሄዳቸው በፊት ያበርዳቸዋል። በዚህ የተነሳ ፈሪ የመሆን ስሜት እላዩ ላይ ይታይበታል። በወጣትነቱ ጊዜ ግን የዚህ ተቃራኒ ነበር። በኳስ ተጫዋችነቱ ሜዳ ላይ በሱ የተነሳ የሚቀሰቀሰው ነገር መረጃ የለውም። በመኢሰማ ውድድር ጊዜ ቡድን እየመራ እሱ በፈጠረው ረብሻ በፎርፌ ተሸናፊ ሆኗል። በተለያየ ጊዜ ለቡድኑ ዋንጫ ቢያስገኝም የሚታወቀውና ልዩ ምልክቱ በጥባጭነቱ ነው። በችሎታው ግን የተደነቀ ነው። በ1968 ዓ.ም ኢህአፓን ተቀላቀለ። ከስድስት ወር በኋላ በስልጠና የስፖርት ቡድን ውስጥ ተደለደለ። በ1969 ዓ.ም አካባቢ ኃላፊነቱን በሚገባ እያከናወነ ነው። በተለይ የድርጅቱ ጠላት ተብለው የተፈረጁትን እርምጃ በመውሰድና ሽፋን በመስጠት የተሰጠውን የሥራ ድርሻ ተወጥቷል። ለድርጅቱ የገቢ ምንጭ በሚል የአንበሳ ድርጅት ገንዘብ ሲዘረፍ በኦፕሬሽኑ ላይ ተሳትፏል። የመንግስት መኪና እየጠለፈ ታርጋ በመቀየር ለድርጅቱ ሥራ አገልግሎት ሰጥቷል። በ1969 ዓመተ ምህረት መስከረም ወር ላይ ቢያዝም ከእስር ቤት አመለጠ። እሱን ያስያዘው የቀበሌው ሊቀመንበርና የመኢሶን ካድሬ የነበረው ግለሰብ ነው። ካድሬው እሱን ማስያዝ ብቻ ሳይሆን ጓደኞቹ ላይ ነፃ እርምጃ ሲወሰድባቸው ተሳትፏል። እሱም ቢሆን ከእስር ቢያመልጥም በተገኘበት እንዲገደል ተወስኗል። ጊዜው ነፃ እርምጃ የሚወሰድበት ጊዜ በመሆኑ ከተገኘ እንደማይቀርለት አውቋል። መታወቂያው ላይ ቢልልኝ ማን ደፍሮ ይላል። ይህ ስም ኢህአፓ ያወጣለት ነው። በመታወቂያው ላይ የቀበሌው ሊቀመንበር ፈርሟል። ፎቶው የሱ ነው። ሊቀመንበሩ ፎቶውንና መታወቂያውን ቢያይ በዚህ ስም መታወቂያ እንደማይሰጠው ያውቃል። የዚህ ፎቶ ባለቤት ስሙ ቢልልኝ እንዳልሆነ ሊቀመንበሩ በደንብ ስለሚረዳ ነው። ቢልልኝና ሊቀመንበሩ አብሮ አደግ ናቸው። ከሰፈር ውስጥ ጀምሮ ከፍ እስኪሉ አንድ ክለብ ውስጥ አብረው ይጫወቱ ነበር። ሊቀመንበሩ ትዳር በያዘ ጊዜ ሚዜው ቢልልኝ ነበር። የወቅቱ ፖለቲካ ሲፈጠር መስመራቸው ተለያየና ሊቀመንበሩ የመኢሶን ካድሬ ሆነ። ቢልልኝ ደግሞ ኢህአፓ ውስጥ ገባ። ሁለቱ ድርጅቶች ደግሞ ተጻራሪና ነፍጥ አንስቶ ለሞት የሚፈላለጉ ነበሩ። እነዚህን ጓደኛማሞች የድርጅታቸውን ዓላማ ለማስፈጸም በተቃራኒ ተሰልፈዋል። ወታደራዊ መንግስት ነፃ እርምጃ ባወጀ ጊዜ በከተማ ውስጥ ተጋጣሚ የነበሩት ኢህአፓና መኢሶን ነበሩ። ሊቀመንበሩ በቀበሌው ውስጥ ያሉትን ወጣቶች ስለሚያውቃቸው እያሳደዳቸው ነው በመባሉ በሱ ላይ እርምጃ ይወሰድበት ተብሎ በኢህአፓ ተወስኗል። ሊቀመንበሩን በመግደል ስራ ውስጥ ቢልልኝ ተሳታፊ ሆኗል። እሱ በመልክ ስለሚታወቅ ራሱን የመቀየር ስራ እንዲያከናውን ተነግሮታል። ኮፍያ አድርጎ ጺሙን አሳድጓል። የተቀደደ ሱሪ አድርጓል። ያደፈ ነጠላ ለብሷል። ይሄ በሆነ በሶስተኛው ቀን ቢልልኝ ተብዬው ፒያሳ ከሌሎች የኢህአፓ አባላት ጋር መገደሉ ተነገረ። ቤተሰቦቹ ሬሳውን ማግኘት ባይችሉም ለቅሶ ተቀመጡ። ሊቀመንበሩና ሚስቱም መሄዱን አላመኑበትም። አብሮ አደግ ጓደኛቸው ስለሆነ ብቻ የሰፈሩ ሰው እንዳይቀየማቸውና እድርተኛም ስለሆኑ እንደነገሩ ቤታቸው ለቅሶ ደረሱ። በወቅቱ ብዙ ቦታ ለቅሶ የሚቀመጡ በሚነገራቸው መረጃ እንጂ ሬሳውን ሳያዩ ወይም ቢያዩም ማንነቱን በደንብ ሳያረጋግጡ ነበር። መንገዳር ቁጭ ብሎ የሚነምነው ሰውዬ አታዛኝ ነው። የግሩም ቁስል ያዩ እየዘገነናቸው ነው የሚያልፉት። መንገደኛው ቆሞ የሱን እግር መመልከት በፍጹም አይፈልግም። ምጽዋት ቢጥሉለትም ጉዳቱን አይተው ከንፈራቸውን በመምጠት እያዘኑለት ነበር የሚሄዱት። ከጉልበቱ በታች ያለው እግሩ በነጭ ጨርቅ ተጠቅልሏል። ከጨርቁ ስር ደም እየወጣ ነው። በደሙ ዙሪያ ጅብላ ዝንቦች ከበው ግድያ እንደፈጸመ ተቀራምተውታል። ዝንቦቹን በጨርቅ ሲያባረራቸው ይነሱና እንደገና ግር ብለው መጥተው ስብሰባ እንደሚቀመጥ ቁስሉ ላይ ሰፍረው ይታያሉ። በጥቅሉ አሳዛኝ ነው። ነገር ግን ጨርቁ ተከፍቶ ቢታይ እግሩ ላይ አንድም ጭረት አይገኝም። የከብት ጉበት አድርጎበት ያንን በነጭ ጨርቅ አስሮ ደሙ በስፋት ሲታይ ጉዳተኛ አስመስሎታል። እግሩን ዘርግቶ ስለተቀመጠ አላፊ አግዳሚው ቁስሉን እንጂ መልኩን አተኩሮ የሚመለከት ሰው አልነበረም። የአካባቢው ሰው እንኳ የሰፈራቸውን ልጅ መለየት እስኪያቅታቸው ድረስ ቁስለኛው ቢልልኝ ተብየው ሸውዷቸዋል። አሮጌ ኮረጆ በመያዝ አላፊ አግዳሚውን ጣል ጣል አርጉልኝ እያለ ቢጠይቅም የምጽዋት ገንዘብ ለሱ ምንም አይደለም። እሱም ይጠብቀው ካድሬውን ነው። ኮረጆው ውስጥ ብርና ሽጉጥ አለ። አንዳንድ ጊዜ ከቦታው ተነስቶ ወደ ሌላ አቅጣጫ ሲጓዝ ደንበኛ ጉዳተኛ ይመስላል። ዱላ ይዝና እያነከሰ ይሄዳል። ያደረገው በረባሶ ነው። በሊቀመንበሩ ቤት አካባቢ መውጫ መግቢያውን እያየ ይጠብቃል። ግድያውን ከሱ ጋር የሚፈጽሙት ልጆች ካሉበት አካባቢ ሆነው ምልክት ይሰጣቸዋል። ተፈላጊው በሌላ አቅጣጫ ከሄደ ጓደኞቹ ይጨርሱታል። አሁን ትልቁ ችግር ለብቻው ያለመገኘቱ ነው። የተወሰነ ጊዜ የሊቀመንበሩን መግቢያና መውጫ ሰዓት አጥንተዋል። በቅርብ የሚያውቀው ቢልልኝ ባገኘው ቁጥር ቶሎ እርምጃ ሊወስድበት ይፈልጋል። ቁም ነገሩ ሊቀመንበሩ መገደሉ ብቻ አይደለም፣ ከሞተም በእሱ እጅ መሆን እንዳለበት አምኗል። ቢልልኝ ለመግደል ተቻኩሏል። ሆኖም ባለፉት ጊዜያት ግን የሆነ ነገር አግዶታል። ሊቀመንበሩ ጠዋት ከቤቱ የሚወጣው ከሚስቱ ጋር ነው። እርጉዝና የደረሰች በመሆኗ ድርጅቱ ይህን አይነት ግድያ ስለማይፈቅድ ከሷ እስኪገነጠል ይጠብቃል። ከሰባት ዓመት በፊት ሲጋቡ ብልልኝ ለሊቀመንበሩ ሚዜ ከመሆኑም ሌላ ከሷ ጋርም አብሮ አደግ ነው። አንድ ላይ ነበር የሚማሩት። እንደ እህቱ ነው የሚያያት። እርጉዝ ባትሆንም እሷን መግደል አይፈልግም። ፖለቲካ ውስጥ እንደሌለችበትም ያውቃል። ጠዋት አብረው በተጓዙ ጊዜ እሱ ወደ ቀበሌ ሲገባ እሷ ወደ ስራዋ ትሄዳለች። ስለዚህ ከእሷ ነጥሎ ለመግደል አመቺ ሁኔታ አልተፈጠረም። ከቀበሌ የሚመጣውም ከሌሎች የጥበቃ አባላት ጋር ስለሆነ ግድያውን ለመፈጸም አስቸጋሪ ሆነ። ወደ ቤት ሲመለስም ከጥበቃዎቹ ጋር አብሮ በመጓዝ ነው። በጥብቅ የሚፈለጉ ቀንደኛ የኢሃፓ አባላት በሚል በየግድግዳውና አጥሩ ላይ ፎቶአቸው ተለጥፏል። ከነዚህ ሰዎች አንዱ ቢልልኝ ነው። ፒያሳ መሞቱ ተነግሯል። ለቅሶም ተደርሷል። ግን ማረጋገጫ ስላላገኙ ቀንደኛ ተፈላጊ በሚል ፎቶው ተለጥፏል። የሰፈሩ ሰው በሁኔታው ተገርሟል። የሞተ ሰው ከመቼ ወዲህ ነው ተፈላጊ የሚባለው ማለት ጀመረ። ለማኙ ዞር ብሎ በግድግዳው ላይ የተለጠፉትን ፎቶ ሲያየው ከተፈላጊዎቹ መሃል አንዱ ነው። ይህ ፎቶ ከየት እንደተወሰደ አውቋል። በጓደኝነታቸው ጊዜ ለሊቀመንበሩ ለማስታወሻ የሰጠው ፎቶ ነው። በእርግጥ የሊቀመንበሩን ፎቶ እሱም ጋር ነበር። ጓደኛ ስለነበሩ ፎቶ ተለዋውጠዋል። አሁን ግን የእሱ ፎቶ ለግድያ ተለጥፏል። ፎቶውን የለጠፉት የቀበሌው አሳሾችና ሊገለው የሚፈልገው ሊቀመንበሩን ሳይቀር አላስተዋሉም እንጂ በቀን በቀን አጠገቡ እያለፉ ነው። ወይ ምጽዋት አልሰጡት ወይ አውቀው አልገደሉት። ለሁለት ሳምንት አመቺ ሁኔታ ሳያገኝ ሟችና ገዳይ እየተላለፉ ቆዩ። አንድ ቀን ግን ቢልልኝ አመቺ ሁኔታ አገኘ። እሁድ ቀን ከሰዓት በኋላ ሊቀመንበሩ ለብቻው ሲወጣ አገኘው። ያየው ከርቀት ነው። ከቆረቆንች መንገድ ወጥቶ ገና መጓዝ እንደጀመረ መታጠፊያው ጋር ያለው ለማኝ ኮረጆ ውስጥ እጁን አስገብቶ መሳሪያውን አወጣ። አጠገቡ ሊደርስ ሲል ከላዩ ላይ ያለውን ነጠላ ጥሎ ሽጉጡን ደገነበት። በፍጥነት መተኮስ ጀመረ። ሰዎች ከርቀት ለመጡበት በደንብ ሳይጨርሰው ጥሎት ሄደ። ፊልድ ሊቀመንበሩን ገና እንዳገኘው ሲደግንበት ስሙን ጠርቶ ልትገለኝ ነው ሲለው፣ አንተም ፎቶዬን ለጥፈ ለግድያ እየፈለግከኝ ነው ብሎ ነው የተኮሰበት። የተባባሉትን ባይደማመጡም አንደኛው ለመግደል ሌላኛው ለማምለጥ መፍጠን ነበረባቸው። በአካባቢው የደረሱት ሰዎች ሊይዙት ቢሞክሩም በቅርብ ያሉት ጓደኞቹ ተኩስ መክፈት ስለጀመሩ አምልጠዋቸው ሄዱ። በተተኮሰበት በነጋታው ሊቀመንበሩ ሞተ። ሲገለው ሲደቅንበት አንተ ከየት መጣ ሲለው እንዳወቀው ገምቷል። ማንነቱን ስላወቀ ከመሞቱ በፊት እሱ መሆኑን ለሰዎች ሊነግር ይችላል። ስለዚህ ይህን አውቀው ሊቀመንበሩ የሰባትና አራት ዓመት ልጅ አለው። በቅርቡ ደግሞ ሚስቱ ሌላ ልጅ ትገላገላለች። ሕፃናቶቹ ነፍስ ባያውቁም አባታቸው በሰዎች መገደሉን ይሰማሉ። ለቢልልኝ ሰዎች ሰሙ አልሰሙ ምንም ማለት አይደለም። የሱ የመጀመሪያ ዓላማ የድርጅቱን ተልእኮ ማስፈጸም ነው። ሊቀመንበሩም ቢሆን ወታደራዊ መንግስት ያዘዘውን ነፃ እርምጃ እያስፈጸመ ነበር። አሸናፊ ይገላል፣ ተሸናፊ ይሞታል። ስለዚህ ይህ ነገር ለቢልልኝ ምንም አያስጨንቀውም። መኢሶን መንግስትን ወግኖ እኛን እያጠቃንና እያሳደደን ነው በሚል ኢህአፓ በእነሱ ላይ እርምጃ መውሰዱን ተያይዞታል። የቢልልኝም እምነትና ሐሳብ ይኸው ነው። እናም አንድ ቀን ሊገሉት ይችላሉ። ከመሞቱ በፊት እሱ መግደል አለበት። የድርጅቱና የዚህ ጠላቶች የሚላቸውን በደፈጣ ያጠቃል። ቢልልኝ ሊቀመንበሩን ከገደለ በኋላ አካባቢውን ቀይሮ የድርጅቱን ትዕዛዝ ማስፈጸም ጀመረ። ነገር ግን 1970 ዓመተ ምህረት መጨረሻ በግድያና በዝርፊያ ተከሶ ከርቸሌ ወረደ። የእስር ጊዜውን ባይጨርስም በመንግስት ለውጥ ተፈታ። ከርቸሌ ውስጥ ኳስ መጫወቱን አልተወም። የዳኝነት ኮርስም የወሰደው እዚያው ነው። ከእስር እንደተፈታ የአሰልጣኝነት ሰርተፍኬት ስለያዘ የቀበሌውን ቡድን ማሰልጠን ጀመረ። ከዚያም ለከፍተኛ ክለብ ታጨ። ቀበሌው ቡድን ጥሩ ስለሆነ ነው ወደ ላይ ያሳደጉት። ቢልልኝ ተስማምቶና ተግባብቶ ስራውን በሚገባ ያከናውናል። የእሱ ዓላማ ከታች ያሳደጋቸውን ተጫዋቾች ለብቶባቸው ወደ ታላላቅ ክለቦች ማስገባትና ታዋቂ ተጫዋቾች እንዲሆኑ ማድረግ ነው። እዚህ ቡድን ውስጥ ሶስት ተጫዋቾች ላይ ተስፋ ጥሎባቸዋል። ሶስቱም ከአንድ ቀበሌ የመጡ ናቸው። ትሬኒንግ ወይም ጨዋታ በሌለ ጊዜ ይቀጥራቸውና አብረው ሻይ ይጠጣሉ። ይመክራቸዋል። አዲስ አበባ ስቴዲየም ገብተው የታላላቅ ቡድኖችን ጨዋታ አብረው ያያሉ። ከጎበዝ ተጫዋቾች ምን መማር እንዳለባቸው ይነግራቸዋል። የሜዳ መግቢያ የሚከፍልላቸውም እሱ ነው። በደንብ ስለሚንከባከባቸው እነሱ የልፋቱን ውጤት ማሳየት ትልቅ ተስፋ ሰንቀዋል። እንደ አሰልጣኝ ብቻ ሳይሆን እንደ ታላቅ ወንድማቸው ነው የሚያዩት። አልፎ አልፎ በግል እየቀጠረ ብዙ ምክር ይሰጣቸዋል።
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።